Bambino B-O-A.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት ዩናይትድ ስቴትስ ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን የዘር ማጥፋት ፈጽሟል ትላለች።
In my judgment, Daesh is responsible for genocide against groups in areas under its control, including Yazidis, Christians.
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በዛሬው ዕለት የሰጡትን መግለጫ ነው የሰማነው። በሌላኛው ዘገባ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የጠቅላይ ፍርድ ቤት ዳኛ ሹመታቸውን አስተውቀዋል። ማሪክ ጀርላንድ
I simply ask Republicans in the Senate to give him a fair hearing. And then an up or down vote.
በቀላሉ ኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩዬን ሹመት ጉዳይ በመመልከት ፍትሐዊ ድል እንድትሰጧቸው ነው።
አሁንም ምን አለ? ድብደባ አለ። አሁንም ጭቆና አለ። አሁንም የህዝብ የመናገር ነጻነት ተነፍጎ ነው ያለው።
ስለ ጠቅላይ ፍርድ ቤቱ አሰራርና አሽዋሽዋም የምንለው ይኖረናል። በደቡባዊ ኢትዮጵያ ጋሞኮፋ ዞን ውስጥ ወደ 150 ሺህ ሰዎች የሚኖሩባት ቁጫ ወረዳ ውስጥ የማንነት ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት አቀርበዋል።
ከላይ የሰማናቸው አስተያየታቸውን የሰጡት ናቸው። ዓለም አቀፉ የጤና ድርጅት ደግሞ WHO ባለፈው ጥናት መሰረት በዓለማችን ከሚከሰቱት የሰዎች ሞት በአመት 12.6 ሚሊዮን የሚሆነው ጤናማ ባልሆኑ የአካባቢ ንብረት መበረዝ ምክንያት እንደሆነ አረጋግጧል።
አዎ፣ ከፕሮግራሞቻችን ጋር መልካም ቆይታ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ራሱን የእስልምና መንግስት ብሎ በሚጠራው ቡድን የሚፈጸሙ ግድያዎች በጅምላ ዘር ማጥፋትን ያካትታሉ የሚል ድምዳሜ ላይ መድረሳቸውን አስታወቁ። ጄፍ ሼልደን ያጠናቀረውን ዘገባ ሄኖክ ሰማእግዜር እንዲህ አቀርበዋል።
በዛሬው ዕለት ጆን ኬሪ በሰጡት መግለጫ በኢራቅና ሶሪያ የሚንቀሳቀሰውን ቡድን በአረብኛ ስሙ ዳይሽ እያሉ ነበር የጠሩት።
Daesh is responsible for genocide against groups in areas under its control, including Yazidis, Christians, and Shia Muslims.
የደረስኩበት ውሳኔ ዳይሽ በሚቆጣጠራቸው አካባቢዎች በተለይ በክርስቲያኖች፣ ያዚዲስና ሺያ ሙስሊሞች ላይ የጅምላ ዘር ማጥፋት ወንጀል ይፈጽማል የሚል ነው። ዳይሽ ራሱን የዘር አጥፊ ቡድን አድርጎ በሪዮት ዓለሙም ሆነ በተግባር አረጋግጧል። ይህንን ደግሞ ከሚናገሩትና ከሚሰሩት በግልጽ መመልከት ይቻላል።
የውጭ ጉዳይ ሚኒስትር ጆን ኬሪ አክለውም አሸባሪ ቡድኑ በሰው ዘር ላይ በተፈጸሙ ወንጀሎችና የተለያዩ ህዝቦችን ህልውና በመፈታተን ማጥፋት ወንጀሎችም እጁ አለበት ብለዋል። ሚስተር ኬሪ እነዚህን ድምዳሜዎች ያጠናከረላቸው በዩናይትድ ስቴትስ ከፍተኛ የደህንነትና ስለላ መረጃዎች የቀረቡ ዘገባዎች እንደሆኑም ገልጸዋል። በእነዚህ ዘገባዎች መሰረት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን የተለየ ሃይማኖት ያላቸውን በእምነት ልዩነት በተነሳ ያለ ፍርድ ይረሽናል፣ በቡድን ይገድላል፣ አስገድዶ ይደፍራል የሚሉ ናቸው። የዩናይትድ ስቴትስ ኮንግረስ የባራክ ኦባማ አስተዳደር በኢራቅና ሶሪያ በእስላማዊ መንግስት የሚፈጸሙ ሃይማኖትና ዘርን ያማከሉ ግድያዎችን በይፋ አጣርቶ የጭካኔ ድርጊቶችን እንዲያወግዝ ለዛሬ የጊዜ ገደብ ሰጥቶ ነበር። የኬሪ ድምዳሜ የጊዜ ወሰኑን የጠበቀ ሆኗል። የኔብራስካው የህዝብ ተወካይ ጄፍ ፎርትንበሪ ለአሜሪካ ድምፅ ሬዲዮ በሰጡት ቃለ ምልልስ ሰዎችን በቡድን እየለዩ መግደል ሲጀመር ጉዳዩ የፍትህ ማጣት ብቻ ሳይሆን በስብዕናችንና ስልጣኔያችን ላይ የተቃጣ ጥቃት ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንደዚህ አይነት መግለጫ ለመጨረሻ ጊዜ ያወጣው ከ12 ዓመታት በፊት ሲሆን በወቅቱ የውጭ ጉዳይ ሚኒስትር ኮሊን ፓውል በሱዳን ዳርፉር ግዛት የተፈጸሙ ግድያዎችና የጅምላ አስገድዶ መድፈር ተግባሮችን ዘር ማጥፋት ብለዋቸው ነበር።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao. Bro.
ፕሬዚዳንት ባራክ ኦባማ በጠቅላይ ፍርድ ቤቱ ዳኛ አንቶኒ ስካሊያ ሞት ምክንያት የተረፈውን ባዶ ቦታ ለመሙላት ሕግ በሚያዛቸው መሰረት ትላንት ሜርሊክ ጋርላንድን መርጠው አሳውቀዋል። ጄፍ ኮስተር ያጠናቀረው ዘገባ አለ፣ ሰለሞን አባተ እንዲያቀርበዋል።
ፕሬዚደንቱ ዳኛ ጋርላንድ ምርጫቸው መሆናቸውን ከማሳወቃቸው በፊት ከሪፐብሊካኑም ከዴሞክራቶቹም የሕዝብ እንደራሴዎች እንዲሁም ከዳኝነት ጉዳዮች ሊቃውንት ጋር መምከራቸውን በቤተ መንግሥቱ ሮዝ መናፈሻ ውስጥ ንግግር ባደረጉበት ጊዜ ገልጸዋል። ዳኛ ሜሪክ ጋርላንድ በጥብቅና በነገረ ፈጅነትና በአቃቤ ሕግነት እንዲሁም በዲስትሪክት ኦፍ ኮሎምቢያ የፌዴራሉ ወረዳ ፍርድ ቤት ይግባኝ ሰሚ ችሎት ዳኛ ሆነው በሰሩባቸው ዓመታት የሪፐብሊካኑንም የዲሞክራቶቹንም ድጋፍና ክብር መጎናጸፋቸውን ፕሬዚደንት ኦባማ ትናንት እዚያው ዋይት ሃውስ አጸድ ውስጥ ተናግረዋል። የሕግ መወሰኛ ምክር ቤቱ ሪፐብሊካን አባላት የተሰናባች የሥልጣን ዘመኑ ሊጠናቀቅ ከአንድ ዓመት ያነሰ ጊዜ የቀረው ፕሬዚደንት ያቀረበውን እጩ ሹመት ጨርሶ አናይም ብለዋል። ፕሬዚደንቱ ግን እንደራሴዎቹ ይህንን አቋማቸውን ተመልሰው እንዲፈትሹና የእጩአቸውን ጉዳይ እንዲመለከቱ በአጽንኦት ጠይቀዋል።
I simply ask Republicans in the Senate to give him a fair hearing and then an up or down vote.
በቀላሉ እኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩዬን ሹመት ጉዳይ በመመልከት ፍትሐዊ ዕድል እንድትሰጧቸው ነው። ከዛም እቀበላለሁ አልቀበለውም የሚል ቀላል ድጋፍ ወይም የተቃውሞ ድምፅ እንድትሰጡ ነው። ይህንን ሳታደርጉ ብትቀሩ ግን ሕገ መንግሥታዊ ግዴታችሁን መርገጥ ብቻ ሳይሆን የፍርድ ቤቱን ምልአተ ጉባኤ ለማሟላት የሚደረገው ጥረት ሰንካላ እንዲሆን ማድረጋችሁ ነው። አድራጎታቸው የሚያረጋግጠው ይህ ማለት ሁሉም ነገር ለፖለቲካ ወገናዊነት ያደረ ነው ማለት ነው። ሁሉም ነገሩ
ሁሉ እንካበንካ ይሆንና ሪፐብሊካንም ሆነ ዴሞክራት ማንም ፕሬዚደንት ኃላፊነቱን በአግባቡ እንዳይወጣ ይሆናል ሲሉ አስጠንቅቀዋል ፕሬዚደንት ባራክ ኦባማ። ጋርላንድ ሳጋ የተናነቃቸው ፕሬዚደንቱን አመስግነዋል። የዳኞቹ ውሳኔ የሚመነጨው በሕግና በሕግ ብቻ ስለመሆኑ ሕዝብ እርግጠኛ መሆን አለበት ብለዋል።
It will provoke an endless cycle of more tit for tat and make it increasingly possible for any president, Democrat or Republican, to carry out
የሁለትዮሽ ጦርነት ከማምጣት ባለፈ የሚያመጣው ፋይዳ አይኖርም።
ፕሬዚደንት ባራክ ኦባማ ናቸው ይህንን ያሉት። ጋርላንድ በዚሁ ወቅት በዋይት ሃውስ ቤተ መንግሥት ሮዝ መናፈሻ ውስጥ በተካሄደው ሥነ ሥርዓት ላይ ሲናገሩ ለሕገ መንግሥቱና ለሕግ ታማኝነቴን ማረጋገጥ የሙያዊ ሕይወቴ የመሠረት ደንጊያ ባለፉት 18 ዓመታት መሆን ስለምፈልገው የዳኛ ዐይነትም መሪ አርማዬ ነው። የሕግ መወሰኛ ምክር ቤቱ ዛሬ ለታጨሁበት ሹመት ብቁ ነው ብሎ ካመነብኝ ወደፊትም በዚሁ መንገድ ለመቀጠል ቃል እገባለሁ ብለዋል። ፕሬዚደንት ባራክ ኦባማ ዳኛ ሜሪክ ጋርላንድን ለጠቅላይ ፍርድ ቤቱ ማጨታቸውን ካሳወቁ በኋላ የተናገሩት የሪፐብሊካን ፓርቲው የሴኔቱ መሪ ሚች ማኮኔል የፕሬዚደንቱን እጩ ጉዳይ እንደማያዩ በድጋሚ አረጋግጠዋል። ይህ በእንዲህ እንዳለ ለሕይወት ዘመን የተረጋገጠ ሥራ የማይሻር የማይቀለበስ ኃላፊነትና ሥልጣን ያላቸው ሰዎች ጥቂት ናቸው። በዩናይትድ ስቴትስ እንዲህ ያለ ሥልጣን ያለው የዳኝነቱ ሁሉ የበላይ የሆነው የጠቅላይ ፍርድ ቤቱ ዳኝነት ነው። ወይ በሞት አሊያም ደግሞ በራስ ፈቃድ ካልሆነ ይህ ሹመት የሕይወት ዘመን ሹመት ነው። በእርግጥ አንድ ጊዜ ብቻ በዩናይትድ ስቴትስ የመንግሥትነት ታሪክ ውስጥ የዛሬ 111 ዓመት በ8 በ1805 ዓ ም በአውሮፓውያን አቆጣጠር ሹምሽር ተካሂዷል። በአሁኑ ወቅት በዩናይትድ ስቴትስ የዕድሜ ዘመን የዳኝነት ሹመት አሰራር ላይ ህዝባዊ ክርክር እየተካሄደ ነው። አንዳንድ ባለሙያዎች እንዲያውም ሕገ መንግሥታዊ ማሻሻያ እንዲደረግ እየጠየቁ ነው። የሥልጣን ዘመኑ ገደብ ይበጅለት ሲሉ ይሟገታሉ። ለመሆኑ የጠቅላይ ፍርድ ቤቱ አሰራር ምን ይመስላል? ሼሊ ሽለንደር ያጠናቀረችው ዘገባ አለ። ሄኖክ ሰማግዜር ይዞታል። ሄኖክ፣ ወደ አንተ ልመለስ።
በዩናይትድ ስቴትስ ታላቁ ችሎት የጠቅላይ ፍርድ ቤቱ ነው። 9 ዳኞች በሀገሪቱ የበላይ የሆኑ ሕጎችን ያጸድቃሉ፣ ይተረጉማሉ። 9 የጠቅላይ ፍርድ ቤት ዳኞች በሌሎች ፍርድ ቤቶች በተወሰኑ ውሳኔዎች ላይ የመጨረሻ ፍርድ ያሳልፋሉ። በዚህ ምክንያት ዳኞቹ እጅግ ሰፊ ሥልጣን አላቸው። የሕዝብን ኑሮ በቀጥታ የሚመለከቱና የሀገሪቱን አቅጣጫ የሚለውጡ ወይም የሚያጸኑ ውሳኔዎችን ያጸድቃሉ። ሥልጣናቸው ደግሞ የጊዜ ገደብ የለውም፣ እስከ ዕድሜ ፍጻሜያቸው ድረስ። የዩናይትድ ስቴትስ ሕገ መንግሥት የጠቅላይ ፍርድ ቤት ዳኞች ሹመት ለዕድሜ ልክ ነው አይልም። ነገር ግን አንቀጽ 3 የተተረጎመው እንደዛ ነው። አንቀጽ 3 ንዑስ አንቀጽ 1 እንደሚለው ከሆነ የጠቅላይ ፍርድ ቤትና የበታች ፍርድ ቤት ዳኞች በጥሩ ሥነ ምግባር በሥልጣናቸው ይቆያሉ። አንድ ጊዜ ብቻ በ1805 ሹምሽር ተካሂዷል። ዳኞቹ ሥልጣናቸው ዕድሜ ልክ እንዲቆይ የተደረገው ውሳኔዎቻቸው በፖለቲከኞች እንዳይሸበቡ ነው። የጠቅላይ ፍርድ ቤት ዳኞች በፍትሕ ሥርዓቱ በገለልተኝነት ያገለግላሉ። ሆኖም የጠቅላይ ፍርድ ቤት ዳኞች የሚሾሙት በፖለቲከኞች ነው። ሹመቱን የሚሰጡት ፕሬዚደንቶች ዳኞቹን ሲሾሙ በፖለቲካ አስተሳሰባቸው መርጠው ነው። አዲሱን ክፍለ ዘመን ከጀመርን አንስቶ ዳኞቹ ድምፅ የሚሰጡት በግል እምነታቸው ተነስተው ነው። አንድ ጥናት እንዳመለከተው 98% ከ1970ዎቹ እስከ 2006 ዓ ም እንደ አውሮፓውያን ዘመን አቆጣጠር በአማካይ የጠቅላይ ፍርድ ቤቱ ዳኞች ለ26 ዓመታት በሥልጣን ላይ ቆይተዋል። አንዳንድ ጊዜ በፈቃዳቸው ጡረታ የሚወጡ ዳኞች በፖለቲካ አመለካከት የሚቀርባቸው ፕሬዚዳንት እስኪመረጥ ድረስ ጡረታቸውን ያዘገያሉ። በጠቅላይ ፍርድ ቤቱ ከ9 ዳኞች በሞት ወይም በጡረታ አንዱ ወይም አንዷ ሲገለሉ ክፍተቱን ለመሙላት የሚከናወነው ሂደት በፖለቲካ አመለካከት የተውሰበሰበ ነው።
ስሜ ልንገራችሁ ስሜ ማነው? ጋምቢና ቢኦኤ
ጋቢና ቪኦኤ ይቀጥላል። አሁን ሙዚቃ እንጋብዝ። መስታወት፣
አዎ፣ ትንሽ ፈታ እንበል።
በሱራፌል ቋንቋ ፈታ እንላለን።
ምን ይዛል?
ሞቅ ያለ ሙዚቃ ነው የጠየቀኝ። ሞቅ ያለ ሙዚቃ ሳስብ ዲና አንተነህ ትባላለች። እዚህ ዋሽንግተን ዲሲ ነው የምትኖረው። ናማ የተሰኘ ሞቅ ያለ ሙዚቃ አለ።
በጣም ዝነኛ ሆኗል እሱ ዘፈን።
በጣም
እመጣለሁ። እናመሰግናለን ዲጄ። አሁን ወደ ደቡባዊ ኢትዮጵያ ነው የምናመራው። ጋሞ ጎፋ ዞን ውስጥ ወደ 150,000 ሰዎች በሚኖሩባት ቁጫ ወረዳ ውስጥ የማንነት ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት አቅርበዋል። በወረዳው ህዝብ ግፍ ይፈጸምበታል። ጥያቄያችን ተገቢ ምላሽ አላገኘም ብለዋል ውክልና እንዳላቸው የገለጹ ነዋሪዎች። የፌዴሬሽን ምክር ቤት ጥያቄው የደረሰው መሆኑን ገልጾ ምላሹን በመገናኛ ብዙሃን ሳይሆን በቀጥታ ለአቅራቢዎቹ